የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው አገልግሎት
በ19 በ22 እና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ የሚያስተላልፈውን ፕሮግራም አሁን ጀመረ።
ኢትዮጵያ ውስጥ ኢንተርኔት በመቋረጡ ኪሳራ ደረሰብን ይላሉ አገልግሎት ሰጪዎች።
እሱን ለተመለከተ ነገር ከሆነ ምንም አይነት አገልግሎት መስጠት ስለማንችልበት ኢንተርኔት በሚቋረጥበት ጊዜ ከፍተኛ ጉዳት ይኖረዋል። ሰራተኛ ደሞዝ አለ፣ የሚከፈሉ የቤት ክራዮች አሉ፣ የኑሮ ወጪ አለ፣ ተመሳሳይ የሆኑ ለራሱ ለቴሌ የሚከፈሉ ክፍያዎች አሉ። እነሱን ማውጣት ቀላል ነገር አይደለም።
ከአገልግሎት ሰጪዎች አንዱ ደረጃ አለማየሁ ይባላሉ። ዝርዝር ብሶታቸውን በአብይ ርዕስ ዝግጅታችን ውስጥ ይናገራሉ።
የሁለተኛው አጋማሽ ዝግጅቶቻችን ኢትዮጵያውያን በአሜሪካ ዲሞክራሲ በተግባርና ሴቶችና ቤተሰብ ይሆናሉ።
ረቡዕ ግንቦት 30/2009 ዓ.ም ነው ዛሬ። ጤና ይስጥልና አድማጮች፣ እንደምን አምሽታችኋል?
ተረኛ የፕሮግራሙ አስተናጋጆች አሉላ ከበደና
አዲሱ አበበ ከፕሮዲሰሩ ንጉሱ ታምሬ ጋር እንዲሁም ከመሐንዲሱ ኦሪን ጋር መልካም ምሽት በመመኘት
አሁን ወደ ሰዓቱ የዓለም ዜና እንሻገራለን። የፌዴራሉ ከፍተኛ ፍርድ ቤት አራተኛ የወንጀል ችሎት አራት የኦሮሞ ፌዴራላዊ ኮንግረስ አመራር አባላትን ጨምሮ በ22 ተከሳሾችና በአቃቢ ሕግ መካከል ባለው ክርክር ላይ ዛሬም ብይን ሳያሰማ ቀረ። ተከሳሾች ቅሬታቸውን ገልጠዋል። ፍርድ ቤቱም ተለዋጭ ቀጠሮ ሰጥቷል። መለስካቸው አምሃ ዝርዝሩን ይዟል።
የኦሮሞ ፌዴራላዊ ኮንግረስ የአመራር አባላት አቶ ጉርሜሳ አያኖ፣ አቶ ደጀኔ ጣፋ፣ አቶ አዲሱ ቡላላ እና አቶ በቀለ ገርባን ጨምሮ በ22 ተከሳሾችና በአቃቢ ሕግ መካከል ባለው ክርክር ላይ ፍርድ ቤቱ ዛሬ ብይን እንደሚሰጥ ሲጠበቅ የቆየ ቢሆንም ብይኑ እንዳልደረሰለት አስታውቋል። ፍርድ ቤቱ ለብይኑ አለመጠናቀቅ የሰጠው ምክንያት የመዝገቡ ስፋትና ይህም ረዥም ጊዜ መጠየቁ መሆኑን ነው። ከተከሳሾቹ መካከል የኦሮሞ ፌዴራላዊ ኮንግረስ የወጣቶች ሊግ ሥራ አስኪያጅ ኮሚቴ አባል የነበሩት አቶ አዲሱ ቡላላ፣ ከእናንተ ከዳኞች ጀርባ ደህንነቶች እንዳሉ እናውቃለን። ከዚህ የካድሬ አሰራር መውጣት አለባችሁ። ያ ባይሆን ኖሮ የነበራችሁ ጊዜ ስራውን ለማጠናቀቅ በቂ ነበረ። በዚህ አይነት አሰራርም አገራችንንም ስርዓቱንም ለመጥላት እንገደዳለን ሲሉ በምሬት ተናግረዋል። የፓርቲው ምክትል ዋና ጸሐፊ የነበሩት አቶ ደጀኔ ጣፋ በበኩላቸው ፍርድ ቤቱ እያመላለሰ እነሱንም ቤተሰባቸውንም ባያጉላላቸው፣ ከዚያ ይልቅ ለሚበቃ ጊዜ ቀጠሮ ሰጥቶ ብይኑን እንዲሰጣቸው ተማጽነዋል። ፍርድ ቤቱ በመጨረሻ ብይኑን ለማሰማት ለሰኔ 9 ቀን 2009 ዓ.ም ተለዋጭ ቀጠሮ ሰጥቷል። አቃቢ ሕግ ሚያዝያ 14 ቀን 2008 ዓ.ም ለፌዴራል ከፍተኛ ፍርድ ቤት ባስገባው የክስ ማመልከቻ በእነ አቶ ጉርሜሳ አያኖ ላይ የተለያዩ የጸረ ሽብር አዋጁን ድንጋጌዎች ጥሰዋል ሲል በሽብር ወንጀል እንደከሰሳቸው አይዘነጋም። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
መለስካቸው እናመሰግናለን። ለሶስት ቀናት የሥራ ጉብኝት ወደ መካከለኛው ምስራቅ ያቀኑት የኢትዮጵያ ጠቅላይ ሚኒስትር አቶ ኃይለማርያም ደሳለኝ በትናንትናው ዕለት የእስራኤሉን ጠቅላይ ሚኒስትር ቤንጃሚን ነታንያሁን አነግኝተው አነጋገሩ። ጠቅላይ ሚኒስትሩ በያድ ቫሸም እልቂት የተፈጸመባቸው ሕዝቦች መታሰቢያ የአበባ ጉንጉንም አኑረዋል። ባለፈው እሁድ ቴልአቪቭ የገቡት አቶ ኃይለማርያም ከፕሬዚዳንት ሪቪንና ከጠቅላይ ሚኒስትር ቤንጃሚን ናታንያሁ ጋር ከተነጋገሩ በኋላ አገራቸው ከእስራኤል ጋር ስላላት የዲፕሎማሲና የመጣኔ ሀብት ትብብር ተናግረዋል።
We have to fight terrorism, as you mentioned. This is our common threat. We have to, work out.
ቀደም ብለን እንደገለጥ ነው የጋራ ስጋታችን የሆነውን ሽብርተኝነትን መዋጋት አለብን። በዓለም ዙሪያ ትርምስ በመፍጠር ላይ ባለው የጽንፈኝነት አዝማሚያ ላይም መስራት ይጠበቅብናል። ይሄ ደግሞ ያለ እስራኤልና አፍሪቃ ትብብር የሚሆን አይደለም ብዬ አምናለሁ። ምክንያቱም ምስራቃዊ አፍሪቃ የአፍሪካ ቀንድ አሸባሪዎች የተሰራፉበት አካባቢ መሆኑ ነው። እንደኔም እምነት በርካታ የምንጋራቸው ጉዳዮች መኖራቸው ጥረታችንን ማጠናከር ይገባናል።
ጠቅላይ ሚኒስትር ነታንያሁ በበኩላቸው የምንጋራቸው ፈተናዎችም እድሎችም አሉ ብለዋል።
We view Africa as a continent on the rise. We understand that there are challenges. We have them too, but we are
አፍሪካን በመውጣት ከፍ ከፍ ማለት ላይ ያለች አህጉር አድርገን ነው የምናያት። ፈተናዎች እንዳሏትም እንረዳለን እኛም እንዳሉን ሁሉ። ይልቁንም ደግሞ ልንጨብጠው የሚገባ መልካም እድል ከፊታችን መኖሩ ይሰማናል። ኢትዮጵያን ጎብኝቼ ከተመለስኩበት ጊዜ አንስቶም ቀድሞ የነበረንን የምጣኔ ሀብት ትብብር ይበልጥ አሳድገናል። አሁንም ያን ትብብር ይበልጥ ለማጎልበትሽ አለው፣ በተለይም በውሃ ስራ መርሃ ግብሮች ዘርፍ። ይህም ጠቅላይ ሚኒስትር ኃይለማርያም ጥሩ አድርገው የሚያውቁት ዘርፍ ነው። ጥሩ የውሃ ስራ መሐንዲስ እንደመሆናቸው በዚህም ምን ሊሰራ እንደሚችል አሳምረው ይገነዘባሉ ብዬ አምናለሁ። በግብርናው፣ በጤናና በጸጥታው ዘርፎችም በሌሎች ጉዳዮችም ጭምር በትብብር እንሰራለን።
አድማጮች፣ ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው አገልግሎት ነው።
የቀድሞ የዩናይት ስቴትስ ፌዴራል ምርመራ ቢሮ ኤፍቢአይ ስራ አስኪያጅ ጄምስ ኮሚ በነገው ዕለት ለሕዝብ ተወካዮች ከሚያሰሙት ንግግር አስቀድሞ ፕሬዚዳንት ትራምፕ ለውጭ ጉዳይ ሚኒስትራቸው ከራሽያ ጋር ያለውን ግንኙነት እንዲያጠናክሩ መግለጣቸው ተሰማ። የውጭ ጉዳይ ሚኒስትር ሬክስ ቲለርሰን ከሩሲያ ጋር በተያያዘ የሚደረገው ምርመራ ከሩሲያ ጋር ያለው ግንኙነት እንዳይስተጓጎል ወይም እንዲያስተጓጉል እንዳይፈቅዱ ከፕሬዚዳንት ትራምፕ መመሪያ እንድትሰጣቸውም ተነግሯል። የሲድኒ ሴንን ዘገባ ሄኖክ ሰማእግዜር ይዞ ቀርቧል።
በኒውዚላንድ ጉብኝት በማድረግ ላይ የሚገኙት የውጭ ጉዳይ ሚኒስትር ሬክስ ቲለርሰን ፕሬዚዳንት ትራምፕ ከሞስኮ ጋር ያለውን ግንኙነት እንደገና አጠናክረው እንዲገፉ እንደ ጠየቋቸው ተናግረዋል።
ፕሬዚዳንቱ በግልጽ የነገሩኝ ነገር በዚህ የፖለቲካ ሂደት ውስጥ የሚታዩ ነገሮች ፈጽሞ ግንኙነቱን ለማጠናከር ከምታደርገው ስራ እንዳስቆምህ ብለውኛል። ጉዳያችን የሚያስኬድበትን ፍጥነትና ሁኔታም አስመልክቶ ለውጥ ለማምጣት የሚያስችሉ አማራጮችን እንድገፋባቸው አበረታተውኛል።
በዋሽንግተን የውጭ ጉዳይ መስሪያ ቤቱ ቃል አቀባይ ሄደር ኖርት ዩናይትድ ስቴትስ ከራሻ ጋር የምታደርገው ትብብር በተለይም አይሰስን ለማሸነፍ የሚደረጉ ጥረቶች ላይ ያተኩራል ብለዋል።
የጋራ ጥቅማችንን ለይተን አብረን ለመስራት እንችላለን። መታወቅ የሚገባው ከራሻ ጋር መስማማት የምንችልባቸው ጉዳዮች ላይ አብረን ብንሰራም ብሔራዊ ጥቅማችንን፣ እሴቶቻችንን እንደዚሁም ከሌሎች አገሮች ጋር ያለንን ጥቅም አስመልክቶ ውልፍት አንልም።
በነገ ዕለት የቀድሞው የዩናይትድ ስቴትስ የፌዴራል ምርመራ ቢሮ ኤፍቢአይ ስራ አስኪያጅ ጄምስ ኮሚ የሚሰጡት የምስክርነት ቃል የዩናይትድ ስቴትስና የራሻ ግንኙነትን ሊያደፈርስ ይችላል የሚል ስጋት የተጋረጠ ሲሆን የውጭ ጉዳይ ቲለርሰንን ስራም ያከብዳል የሚሉ ትንተናዎች ይሰማሉ።
በሌላ የሩሲያ ዜና የሩሲያ ወታደራዊ ደህንነት ካለፈው ዓመት የዩናይትድ ስቴትስ ምርጫ አስቀድሞ የመራጮች መመዝገቢያዎችን ስርዓት ላይ ሁከት ለመፍጠር መሞከሩን አንድ የኢንተርኔት ዜና አገልግሎት አንድ ከፍተኛ የብሔራዊ ጸጥታ ተቋምን መረጃ ዋቢ አድርጎ ዘገበ። በቻይና የዩናይትድ ስቴትስ ተጠባባቂ አምባሳደር ዴቪድ ራንክ ፕሬዚዳንት ዶናልድ ትራምፕ ባለፈው ሳምንት ከፓሪሱ የከባቢ አየር ጠባይ ዓለም አቀፍ ስምምነት አገራቸውን ለማስወጣት በወሰዱት ውሳኔ ባለመስማማታቸው መሆኑን ገልጠው የዲፕሎማሲ ስራቸውን የሚተዉ መሆናቸውን ተናግረው በድንገት ኃላፊነታቸውን በፈቃዳቸው ለቀቁ።
ተጠባባቂ የአምባሳደርነትን በፈቃዳቸው የለቀቁትን ሁኔታ በቅርበት የሚያውቁ ባለስልጣናት እንዳስረዱት ሚስተር ራንክ ባለፈው ሰኞ ነው የኤምባሲው ሰራተኞች በተጠሩበት ስብሰባ በጡረታ ለመገለል ስለ መወሰናቸው ይፋ ያደረጉት። በግል የተወሰደ ውሳኔ ሲል የተጠባባቂ አምባሳደሩን ውሳኔ ያረጋገጠው የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር ስልጣናቸውን በገዛ ፈቃዳቸው ስለለቀቁትበት ምክንያት የሰጠው ዝርዝር መረጃ ግን የለም። እንደ አውሮፓ አቆጣጠር በ2016 ዓ.ም አንስቶ የልዑኩ ምክትል ኃላፊ በመሆን ያገለገሉት ሚስተር ራንክ የፕሬዚደንት ትራምፕ እጩ የአዋ ክፍለ ግዛት የቀድሞ አገረ ገዢ ቴሪ ብራንስታድ በይፋ የአምባሳደርነት ስልጣኑን እስኪረከቡ ድረስ እስካሁን ያገለግሉ በነበሩበት በተጠባባቂ አምባሳደርነት ኃላፊነታቸው መቆየት ነበረባቸው። በይፋ ከፕሬዚዳንቱ ያላቸውን ልዩነት አስታውቀው ባለፉት ጥቂት ቀናት ውስጥ ስልጣናቸውን በመልቀቅ ራንክ ሁለተኛው አምባሳደር መሆናቸው ነው። በአውሮፓ ዘመን አቆጣጠር ከ2011 እስከ 2012 ዓመተ ምህረት በአፍጋኒስታኑ የዩናይትድ ስቴትስ ኤምባሲ በፖለቲካ አማካሪነት ያገለገሉት ሚስተር ራንክ ላለፉት 27 ዓመታት በዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር በተለያዩ ኃላፊነቶች የሰሩ ናቸው።
በመጨረሻም የዩናይትድ ስቴትሱ ፕሬዚዳንት ዶናልድ ትራምፕ በአውሮፕላን መጓጓዝ የሚወስደውን ጊዜ ለማሳጠር የሚጠይቀውን የነዳጅ ወጪ ለመቀነስና ተጓዦች በበረራ ጥበቃ የሚደርስባቸውን ምሬት ለማቅለል በሚል የብሔራዊ የአየር በረራ መቆጣጠሪያ ስርዓቱን ወደ ግሉ ዘርፍ ለማዛወር የያዙትን እቅድ ይፋ አደረጉ። በፌዴራል አቪዬሽን አስተዳደር የሚመራው በመንግስት ቁጥጥር ስር ያለው የአየር በረራ መቆጣጠሪያ ስርዓት ለስቃይ በሚዳርግ መልኩ ድሮ ላይ ቆሞ ያለ ነው ሲሉም ተችተዋል። እንዲህ እንደዛሬው በዓመት ቁጥሩ 1 ቢሊዮን የሚጠጋ ህዝብ በአየር በሚጓጓዝበት ዘመን ሳይሆን 180,000 ተጓዥ በዓመት በሚበርበት ዘመን ከአስርት ዓመታት በፊት የተነደፈ ነው ሲሉም ተችተዋል። የፌዴራል አቪዬሽን አስተዳደር የአገሪቱን የአየር በረራ ቁጥጥር ስርዓት ለማሻሻል ለረዥም ዓመታት ጥረት ቢያደርግም በቢሊዮንና ቢሊዮን ዶላር የሚገመት የግብርና የግብር ከፋዩ የገንዘብ ወጪ ከተደረገና ለዓመታት ከተጓተተም በኋላ አሁንም ከአሮጌ ከተሰናከለና የማይሰራ አስከፊ የቁጥጥር ስርዓት ካሉት ጋር ተጣብቀን ነው ያለ ነው ብለዋል ትራምፕ። ከዚያ ውጪ ግን ጥሩ ነው ሲሉም አክለዋል። አድማጮች፣ ለሰዓቱ የዓለም ዜና የተመደበው ክፍለ ጊዜ በዚሁ አበቃ።
ይህ ዋሽንግተን ዲሲ የሚገኘው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው አገልግሎት ነው። ንጉሡ ታምሬ ፕሮግራሙን እየመራ ኦልድሪስ በምህንድስና ላይ ናቸው። የምናስተናግዳችሁ ደግሞ እኔ አዲሱ አበበና
እኔም አሉላ ከበደ ነን።
አሁን ደግሞ ወደ ሁለተኛው አጋማሽ ከመሄዳችን በፊት እችን ለቅምሻ
ኢትዮጵያኖቹ ደግሞ ያልሆነ ነገር ውስጥ የሚገቡ ሰዎች አይደሉም። ከቴሮሪስቶች ጋር የሚያገናኛቸው ነገር የለም። ሀቀኞች ናቸው፣ እውነተኞች ናቸው በሚል በአሜሪካውያን ለኢትዮጵያውያኖች የነበራቸው አመለካከት በጣም የቀና በመሆኑ ብዙ ችግር አላጋጠመኝም።
ቺፍ ይባላል ማዕረጉ እዚህ ሀገር ቺፍ ሰይፉ ረጋሳ።
በኢትዮጵያውያን በአሜሪካ ዝርዝሩ ይቀርባል። አሁን ወደ ዕለቱ አብይ ርዕስ
በኢትዮጵያ በተደጋጋሚ የሚከሰተው የኢንተርኔት መቆራረጥ የንግድ እንቅስቃሴዎችን እያወከ መሆኑንና በተለይም ደግሞ ለዚሁ ስራ ተብለው የተከፈቱ የኢንተርኔት ካፌዎችን ለኪሳራ የዳረገ መሆኑን ባለቤቶቻቸው ገለጡ። መንግስት የኢንተርኔት አገልግሎት የተዘረጋው የተፈታኝ ተማሪዎችን ጥቅም ለማስጠበቅ ነው ሲል መግለጡም ይታወሳል። የ10ኛና 12ኛ ክፍል ፈተናዎች በነገ ዕለት እንደሚጠናቀቁ ይጠበቃል ወይም ይታወቃል። ጽዮን ግርማ ዝርዝሩን ይዛለች።
በኢትዮጵያ ኢንተርኔት ከተቋረጠ ትላንት አንድ ሳምንት ሆኖታል። በዚህ ዓመት የኢንተርኔት አገልግሎት ሙሉ ለሙሉ ሲቋረጥ ሁለተኛ ጊዜው ነው። ከዚህ ቀደም በኦሮሚያና በአማራ ክልል ተቀስቅሶ በነበረው ተቃውሞ ሙሉ ለሙሉ መቋረጡ ይታወሳል። ባለፈው ዓመትም ልክ የዛሬ ዓመት ማለት ነው በተመሳሳይ ሁኔታ የኢንተርኔት አገልግሎት ተቋርጦ ነበር። በአዲስ አበባ ኢንተርኔትን መሰረት አድርገው የንግድ ስራ የሚያከናውኑ አገልግሎት ሰጪ ተቋማት በተደጋጋሚ የኢንተርኔት መቆራረጥ ምክንያት ለኪሳራ እየተዳረጉ እንደሆነ ይናገራሉ። በዛሬው ዕለት ለኤኤፍፒ ለአጃንስ ፍራንስ ፕሬስ ዓለም አቀፍ የዜና ወኪል አስተያየታቸውን ከሰጡት መካከል አቶ ደረጃ አለማየሁ አንዱ ነው። የኢንተርኔት መቆራረጡ በንግዱ ላይ ከፍተኛ ጉዳት እንዳስከተለበት ይናገራል።
እሱን ለተመለከተ ነገር ከሆነ ምንም አይነት አገልግሎት መስጠት ስለማንችል በዚህ ኢንተርኔት በሚቋረጥበት ጊዜ ከፍተኛ ጉዳት ይኖረዋል። ሰራተኛ ደሞዝ አለ፣ የሚከፈሉ የቤት ክራዮች አሉ፣ የኑሮ ወጪ አለ፣ ተመሳሳይ የሆኑ ለራሱ ለቴል የሚከፈሉ ክፍያዎች አሉ። እነሱን ማውጣት ቀላል ነገር አይደለም። ሁልጊዜም በጣም አስቸጋሪ ጊዜ ነው የምናሳልፈው። ኢንተርኔት ሲቋረጥ በጣም ብዙ ስራዎች የሚሰራበት ነገር ነው እና ሲቋረጥ በጣም ብዙ ሰዎች ተቸግረዋል። ሌላ የተሻለ አማራጭ ፈተናውን መቆጣጠሪያ ዘዴ ቢፈለግና ቢተገበር የተሻለ ይመስለኛል። ምክንያቱም ብዙ ነገር ነው ኢንተርኔት ሲቋረጥ የሚቋረጠው።
በተጨማሪም በንግድ እንቅስቃሴው ከሚታጣው ገቢ ውጪ በርካታ ሰዎች በተለያየ መልኩ ሲቸገሩ ማስተዋሉን ይገልጻል።
ስራቸው የተቋረጠባቸው፣ በረራቸው የተስተጓጎለባቸው፣ እንደ ኤምባሲ ያለ ቀጠሯቸውን ለማራዘም የተገደዱ፣ ጉዞ የሰረዙ ሰዎች ያውቃል። ቀላል ነገር አይደለም ኢንተርኔት መዝጋት። ሰዎች አሁን ተራ ፌስቡክ እና የማህበራዊ ድረገጽ ለመጠቀም ኢንተርኔት ቤት አይመጡም። የሚመጡት ትልልቅ ነገር ለማውረድ ወይም ደግሞ ለመጫን እንደዛ ለመሳሰሉ ነገሮች። በዚህ አስተማማኝ ባልሆነ ፍጥነት ወደዚህ የሚያመጣቸው ምን ለመምጣት የሚጋብዛቸው ነገር እየቀነሰ ስለዚህ ብዙ አስተማማኝ አይደለም። እዚህ አካባቢ አሁን ብዙ ኢንተርኔት ቤቶች ነበሩ። በኢንተርኔቱ መቆራረጥም የተነሳ ገቢውን ማነስ የተነሳ በፍጥነቱ ማስተማማኝ አለመሆን የተነሳ ብዙዎቹ እየዘጉ ነው።
በአሁኑ ሰዓት በኢንተርኔት አገልግሎት መቆራረጥ በቀጥታ ተጎጂ የሚሆኑት የንግድ ተቋማት፣ ባንኮች፣ ሆቴሎች፣ የሕክምና አገልግሎታቸውን በኢንተርኔት የሚከታተሉ ታካሚዎች፣ የሕክምና ተቋማት፣ የጥናት ስራ የሚያከናውኑ ተማሪዎችና ሌሎች በርካቶች እንደሆኑ አስተያየት ሰጪዎች ይናገራሉ። የኢትዮጵያ መንግስት የኢንተርኔት አገልግሎት የተዘጋው የተፈታኝ ተማሪዎችን ጥቅም ለማስጠበቅ መሆኑን ገልጿል። ሰኞ ዕለት ለውጭ መገናኛ ብዙሃን ጋዜጠኞች መግለጫ የሰጡት የመንግስት ኮሚኒኬሽን ጽህፈት ቤት ኃላፊ ሚኒስትር ዶክተር ነገሪ ሌንጮ ይህንኑ አስመልክቶ እንደተናገሩት የኢንተርኔት መቋረጥ የተከሰተው በሞባይል የስልክ ዳታ እና በማህበራዊ ሚዲያ አገልግሎት መሆኑን ገልጸው ነበር።
ዛሬ በእጅ ስልካችሁ ማህበራዊ ሚዲያን ላታገኙ ትችላላችሁ፣ ምክንያቱም የሞባይል ዳታ ተቆልፎበታል ወይም ተዘግቷል። በቢሮአችሁ ግን የኢንተርኔት አገልግሎት ማግኘት ትችላላችሁ። እኔ ግን ከራሴ ቢሮ ኢንተርኔት እጠቀም ነበር፣ ሌሎችም ሲገለገሉ ነበር። ይህ ምንም የሚያጠያይቅ አይደለም። ምናልባት ለሶስት ቀናት የአስረኛ ክፍል ፈተና ሲሰጥ በነበረባቸው ቀናት ሊሆን ይችላል። የሚፈጠረውን ችግር እንገነዘባለን። ይህን ያደረግነው ግን ፈልገን አይደለም። የተማሪዎቻችንን ጥቅም መጠበቅ አለብን። ይህንን ደግሞ በትክክል የሚያስብ ዜጋና ተጠያቂነቱን የሚያከብር መንግስት የሚሰራው ነው።
ለአሶሺየትድ ፕሬስ የዜና ወኪል አስተያየቱን የሰጠው ሌላው የኢንተርኔት አገልግሎት ሰጪ አቶ ምን ይላል ሸዋ በበኩሉ አገልግሎቱን በሚሰጥበት የኢንተርኔት ካፌ ውስጥ ኢንተርኔት ሙሉ ለሙሉ መቋረጡን ገልጾ በዚህም ኪሳራ እንዳጋጠመው ይናገራል።
እዚህ ጋር አንድ ዕቃ ይሄን ኮምፒውተር ገዝተን ኔትወርኩን ዘርግተን ቤት ተከራይተን ስንሰራ ይሄ ሁሉ ኪሳራና ወጪ አለብን አይደል? ድንገት እነሱ ሲያቋርጡ በቃ ድንገት ጥለው የምትሄደው ነገር አይደለም። ይሄ ነገር ኦልሬዲ ሴትልድ እዚህ በቃ እንትን ያለ ነገር ነው። ድንገት መቋረጡ ሳይነገረን መቋረጡ እንደገና ደግሞ ላልተጠቀምንበትም ደግሞ ክፍያ መጠቀሙ አግባብ ነው ብዬ አላስ።
መቀመጫውን ዩናይትድ ስቴትስ ያደረገ ብሮኪንግስ የተባለ የፖሊሲ ጥናት ተቋም በ2008 መጨረሻ የኢንተርኔት መቋረጥን አስመልክቶ ባወጣው ሪፖርት በኢትዮጵያ ከሰኔ 24 2007 ዓ.ም እስከ ሰኔ 23 2008 ዓ.ም ባለው ጊዜ ውስጥ ለ30 ቀናት ኢንተርኔት ተቋርጦ እንደነበርና በዚህም ጊዜ ውስጥ ኢትዮጵያ $9 ሚሊዮን ገደማ ማጣቷን አስታውቆ ነበር። ባለፈው ዓመት በኦሮሚያ ተቀስቅሶ በነበረው ተቃውሞ ምክንያት ተማሪዎች ሳያጠኑ ሊፈተኑ አይገባም በሚሉ ወገኖች ብሔራዊ ፈተና ሾልኮ መውጣቱ መዘገቡ የሚታወስ ነው። መንግስት ይህ ጊዜ ተመልሶ እንዳይመጣ በፈተናው ወቅት የኢንተርኔት አገልግሎት በከፊል እንዲቋረጥ መደረጉን መግለጹ ይታወሳል። በግንቦት 22 የተጀመረው ፈተናም ነገ ሰኔ 1 ቀን እንደሚጠናቀቅ ይፋ ተደርጓል። አርብ ሰኔ 2 ቀን የኢንተርኔት አገልግሎት መለቀቅ አለመለቀቁን ለማረጋገጥ የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ኃላፊዎች ጋር ያደረግነው ተደጋጋሚ የስልክ ሙከራ ስልካቸው ስለማይነሳ ሊሳካልን አልቻለም። ለአሜሪካ ድምጽ ጽዮን ግርማ ዋሽንግተን ዲሲ።
የደቡብ አፍሪካው ገዢ ፓርቲ የአፍሪካ ብሔራዊ ኮንግረስ ዋና ጸሐፊ ድርጅቱ በመጪው ታህሳስ ወር ጉባኤው አዲስ መሪ እንደሚመርጥ ገለጡ። ይህ እርምጃ ተቀባይነታቸው እያሽቆለቆለ የሄደውን የአገሪቱን ፕሬዚዳንት ጄኮብ ዙማን ከስልጣን ሊያስወግድ ይችላል። የዙማ ፕሬዚዳንታዊ ስልጣን ሊያበቃ 2 ዓመታት ናቸው የቀሩት። የድርጅቱ ዋና ጸሐፊ ጉዌድ ማንታሼ እና ሌሎች የድርጅቱ ታማኝ አባላት የኔልሰን ማንዴላው ፓርቲ በዙማ ላይ በሚቀርቡ በርካታ የሙስና ክሶች ምክንያት ስሙ ጠፍተዋል እንደሚሉ ዘጋቢያችን አኔታ ፖል ከጆሃንስበርግ በላከችው ዘገባ ጠቅሳለች። አዳነች ፍሳይ ታቀርበዋለች።
የደቡብ አፍሪካው ገዢ ፓርቲ አፍሪካ ብሔራዊ ኮንግረስ በፕሬዚደንት ጃኮብ ዙማ ላይ በቀረቡ የሙስና ክሶች ምክንያት ስሙ ጠፍቷል። የድርጅቱ ዋና ጸሐፊ ተቀባይነታቸው እያሽቆለቀለ የሄደው ፕሬዚደንት ስልጣን የሚያበቃበት ጊዜ የተቃረበ እንደሚመስል ጠቁመዋል። ከቅርብ ጊዜያት ወዲህ ሾልኮው የወጡ በብዙ ሺህ የሚቆጠሩ የኢሜይል መልእክቶች ደቡብ አፍሪካ ውስጥ በሀብቱ የታወቀው የጉፕታ ቤተሰብ በፕሬዚዳንቱና በመንግስታቸው ላይ አግባብ የጎደለው ተጽዕኖ ያሳድራል በማለት ሲከሱ ቆይተዋል። የአፍሪካ ብሔራዊ ኮንግረስ ቃል አቀባይ ዚዚ ኮዷ ታዲያ ጠንካራ ቃላት ሰንዝረዋል።
would have the same responsibility.
የወቅቱ አመራር እንደመሆናችን መጠን ማንነታችንን መጠበቅ ይኖርብናል። ቀጣዩ አመራርም ተመሳሳይ ኃላፊነት ይኖረዋል። በማንኛውም የአፍሪካ ብሔራዊ ኮንግረስ አባል ላይ የሙስና ክስ ሲቀርብ የድርጅቱ ስም ነው የሚጠፋው። በርግጥ አባላቱ በሙስና እንዲዘፈቁ ድርጅቱ ውክልና ሰጥቷል ማለት አይደለም። ድርጅቱ እንደዚህ አይነት ፖሊሲ የለውምና ነገር ግን አባላቱ በግላቸው የሚፈጽሙት አሉታዊ ተግባር መልሶ ድርጅቱን ነው የሚጎዳው።
የዙማ የአፍሪካ ብሔራዊ ኮንግረስ መሪነት ጊዜ በመጪው ታህሳስ ወር ያበቃል። ከቅርብ ጊዜያት ወዲህ የተሰሙት በርካታ ክሶችም በሳቸው ላይ ያነጣጠሩ ናቸው። ዋናው ጸሐፊ ጉዌደ ማንታሽ ፕሬዚደንት ዙማ የስልጣን ጊዜያቸው ከማብቃቱ በፊት ሊገለሉ ስለሚችሉበት ጉዳይ የድርጅቱ አመራር እንደሚወስን አመላክቷል። ክሶች የተደራረቡባቸው ዙማ መጻይ ዕድል ምን ሊሆን እንደሚችል ግን ማንታሽ ከመናገር ተቆጥቧል። አዲሱ የአፍሪካ ብሔራዊ ኮንግረስ መሪ ማን እንደሚሆንና ለቀጣዩ ፕሬዝዳንትነትም ማን እንደሚወዳደርም ከመናገር ተቆጥቧል። ለፕሬዝዳንትነት ሊወዳደሩ ከሚችሉ ሰዎች መካከል የወቅቱ ምክትል ፕሬዝዳንት ሲሪል ራማፎሳና የቀድሞ የአፍሪካ ህብረት መሪ ላሚኒ ዙማ ይጠቀሳሉ። የድርጅቱ ዋና ጸሐፊ ማንታሽ
All I'm saying is that beyond December, his term ends in 2019.
በመጪው ታህሳስ ወር በሚደረገው የድርጅቱ ጉባኤ አዲስ የአፍሪካ ብሔራዊ ኮንግረስ አመራርን እንመርጣለን። ፕሬዚዳንቱ ማን ይሆናል የሚል ጥያቄ አታቀርቡልን ምክንያቱም አናውቅም።
ማንታሽና ሌሎች የፓርቲው አባላት ዛሬ ለጋዜጠኞች በሰጡት መግለጫ ኮሚሽኑ በክሱ ላይ የሚያደርገው ምርመራ ምን ያህል ጊዜ ሊወስድ እንደሚችልም ከመናገር ተቆጥበዋል።
ተከታዩ የመጽሔት ዘገባ ደግሞ ወደ መካከለኛው ምስራቅ ይወስደናል። የዩናይትድ ስቴትሱ ፕሬዝዳንት ዶናልድ ትራምፕ በትላንትናው ዕለት ከካታርና ሌሎች ዋና ከሚባሉ የአረብ አገሮች ጋር በቀጥታ ዲፕሎማሲያዊ ግጭት የተባለ ሁኔታ ውስጥ ገብተዋል። ፕሬዝዳንቱ በተከታታይ የትዊተር መልእክታቸው አማካኝነት ጽንፈኛ ቡድኖችን ትደግፋለች ተብላ የምትታመነውን ካታር የአካባቢው አገሮች ለማግለል የያዙትን ጥረት አወድሰዋል። ካታር የዩናይትድ ስቴትስ ቅርብ ወዳጅ እንደነበረች ሲታወቅ እነኚህ በሚስተር ትራምፕ የተሰጡ አስተያየቶች ግን ብዙዎችን አስገርመዋል። ቢልጋሎ ዘግቦበታል። ሰለሞን ክፍሌ ይዞ ቀርቧል።
ፕሬዚደንት ዶናልድ ትራምፕ ባለፈው ወር ከካታሩ ኤሚር ጋር ሲገናኙ በሁለቱ ሀገሮቻቸው መካከል ያለውን ግንኙነት የገለጹት እጅግ በጣም ጥሩ ሲሉ ነበር።
ወዳጆች ነን፣ በቀጥታም ባይሆን ደግሞ ለረጅም ዓመታት በጓደኝነት ዘልቀናል።
ይህን መሰሉን ቋንቋ ሁለቱ ሀገሮች ለረጅም ጊዜ ሲጠቀሙበት ቆይተዋል። ለዚህም ነው የትላንቱ የትራምፕ አስተያየት ብዙዎችን ያስገረመው። ፕሬዚደንት ትራምፕ ካታርን በማግለላቸው አወድሰው ትላንት በትዊተር አስተያየት በሰጡ ማግስት ሳውዲ አረቢያና ሌሎች የአረብ ሀገሮች ከካታር ጋር የነበራቸውን ዲፕሎማሲያዊ ግንኙነት አቋርጠዋል። በተጨማሪም ለኢራንና ለጽንፈኛው ሙስሊም ቡድኖች ትሰጣለች በሚባለው ድጋፍ ምክንያትም ወደ ካታርና ከካታር ወደ ሀገሮቻቸው የሚደረጉ ጉዞዎችን አግደዋል። ይህ የሆነውም በካታርና ጎረቤቶቿ መካከል ለብዙ ጊዜ የቆየውን አለመግባባት ተከትሎ ነው። ዩናይትድ ስቴትስን በተመለከተ ግን ግዙፍ አንድምታ ይኖረዋል ተብሏል። ለዚህም ምክንያቱ ካታር 11,000 የዩናይትድ ስቴትስ ወታደሮችን ስለምታስተናግድ ነው። በዚች አገር የአየር ጦር ሰፈር የሰፈሩት የአሜሪካ ወታደሮች እስላማዊ መንግሥት ነኝ ከሚለው ጽንፈኛ ቡድን ጋር ለሚካሄደው ውጊያ ከፍተኛ ጠቀሜታ አላቸው። የካታር ጦር ሰራዊት አባላትን በማሰልጠን እያገዙ ያሉት አንድሪያስ ክሬግ ለቪኦኤ በስካይፕ በሰጡት ቃል ስለ አሜሪካ የጦር መደብ ግዙፍነት ተናግረዋል።
This is a massive military base. It's the biggest forward base of the United States military in the Middle East.
ይህ እጅግ ግዙፍ ወታደራዊ መደብ ነው። ዩናይትድ ስቴትስ በመካከለኛው ምስራቅ ውስጥ ያላት እጅግ ትልቁ ወታደራዊ መደብ ነው። ወደ አፍጋኒስታን፣ ኢራቅ፣ የመን፣ ሶሪያ ከምናደርጋቸው ዘመቻዎች ብዙዎቹ የሚነሱት ከዚያ ነው። እጅግ በጣም አስፈላጊ መደብ ነው። በዘመቻው ውስጥ ያለው ቦታ እጅግ አንገብጋቢ ነው።
ምናልባት የፕሬዝደንት ትራምፕ መልእክት እንደሚጠቋቁመው ካታርን እንዲህ የማግለሉን እቅድ ዩናይትድ ስቴትስ አስተባብራ እንደሆነ ጥያቄ ውስጥ ያስገባሉ። ለመሆኑ የትራምፕ ብሔራዊ የደህንነት ተቋም ራሱስ ቢሆን የትራምፕን ያንን ጠንካራ ነው የተባለ ቋንቋቸውን ይደግፍ ይሆን? የመከላከያ መስሪያ ቤቱ የረጅም ጊዜ አማካሪ አንቶኒ ኮልድስማን ይጠራጠራሉ።
It's not quite clear that this has, they always say, the endorsement of the Secretary of Defense.
ይህንን ሐሳብ እንበል የመከላከያ ሚኒስትሩ፣ የውጭ ጉዳይ ሚኒስትሩ፣ የብሔራዊ ጸጥታ አማካሪው ይደግፉት እንደሆነ ግልጽ አይደለም። ጥቂት ልንታገስ የሚገባን ይመስለኛል።
አንድ የፔንታገን ቃል አቀባይ ለቪኦኤ በሰጡት መግለጫ በአረብ መንግስታት መካከል የተለዩ አስተያየቶች እንዳሉ ጠቁመው የአሜሪካ ወታደራዊ መደቦች በመካከለኛው ምስራቅ የሚኖራቸውን ጉዳይ ለረጅም ጊዜ እየደገፉ ላሉ የአረብ መንግስታት ዩናይትድ ስቴትስ እንደምታመሰግን አመልክተዋል። እነዚህን ሐሳቦች የውጭ ጉዳይ መስሪያ ቤቱም ተቀብሎ አስተጋብቷቸዋል። የጽንፈኛ ቡድኖችን የገንዘብ ፍሰት ለማስተጓጎልና ለማቋረጥ ካታር ብዙ እርምጃዎችን የወሰደች መሆኗን አወድሶ ወደፊትም ተጨማሪ እርምጃዎች እንደሚጠበቁ አሳስቧል።
ፕሮግራማችን እስከ ምሽቱ 4 ሰዓት ይቀጥላል። በ19 በ25 እና በ30 ሜትር ባንድ አድማጮቻችን ከአሜሪካ ድምጽ ዜና የዜና መጽሔት እዚህ ላይ እናቆምና ከእናንተ ከአድማጮች ወደ ደረሱን አስተያየቶች እናልፋለን።
ይህ ሰላም ናችሁ? አሁን በኢትዮጵያ ቴሌቪዥን አንድ ማስታወቂያ አየሁ እና በጣም ደስ አለኝ። አርቲስቶች እነ ሰራዊት ፍቅሬ፣ እነ ጥላሁን ጉግሳ፣ እነ ሙሉዓለም አገር አላችሁ ሳውዲ አረቢያ ውጡ ተብላችሁም እንቀበላለን በጉጉት የምንጠብቀው ይላሉ። ጥሩ ነው፣ በጣም ደስ የሚል ነገር ነው። ግን የኢትዮጵያ አየር መንገድ ግን ይህን ያህል ክፈሉ ወይም ያህል ካልከፈላችሁ እያላቸው ነው። ሀገር እኮ ማለት የአንድ ሀገር ኢኮኖሚ እኮ ህዝብ እኮ ነው እና እኔ ሳውዲ አረቢያ ውስጥ ያሉት ወንድሞችና እህቶቼ አላቃቸውም፣ እስላም የሚሆን ክርስቲያን የሚሆን ምን ይሁን። ግን የኢትዮጵያ አየር መንገድ የከሰረውን ይክሰር፣ ምን አለ በነጻ ሲወስዳቸው። ዜጎቹ አይደሉ እነሱ ሲኖሩ ያደለ እሱ የሚኖረውስ? የኢትዮጵያ አየር መንገድ የሚባለውስ በዚህ አይደለ? እና ስለዚህ የኢትዮጵያ መንግስትም አየር መንገዱ እንደው ያሰበበት በእውነት ነው የምለው። እና እኔ በጣም ብዙ ኮንታክት የማደርጋቸው ሰዎች አሉ እያለቀሱ እኛ ኬት እናመጣለን። በተለይ እንደገና አሰሪዎቻችሁ ጋር ሄዱና ከአሰሪዎቻችሁ ጋር ይቅርታ እየጠየቃችሁ ትመለሳለች። ሳይሰርቁ እንኳን ቢሰርቁ እንኳን እንዴት ሄደው ነው ከአሰሪዎቻቸው ጋር ሄደው ይቅርታ አድርግልኝና ማሌሽ ሚያም እየተባለ ወደ ሀገራቸው የሚመለሱበት? ይህ አሰራር ጥሩ አይደለም። ስለዚህ ይቅርታ ካደረግላቸው የሳውዲ አረቢያ መንግስት እናመሰግናለን። ጥሩ ነው፣ እናከብራለን። ያንን ሀገር ህግ እናከብራለን። ወደ ሀገራቸው የሚመለሱበትን ነገር ቆንጆ ነው። ግን የኢትዮጵያ አየር መንገድ በተለይ ህፃን ልጆች ላላቸው ለሴቶች ቅድሚያ ሰጥቷቸው ምንም ለሌላቸው ከክፍያ ነጻ አድርጎ ወደ ሀገራቸው ቢመልሳቸው ደስ ይለኛል።
እያሱ እባላለሁ። ይህ ከሮቸስተር ኒውዮርክ ነው የምደውላችሁ። ዜናችሁን በማደምጥበት ጊዜም የአሜሪካዋ በተባበሩት መንግስታት ድርጅት አምባሳደር የሆኑት በጉባኤው ላይ ተገኝተው ያሰሙትን ንግግር ይመለከታል። አስተያየቴም ሰብአዊ መብት ገፋፊ የሆኑ ሀገሮች በምንም ተአምር እዚህ መቀመጥ የለባቸውም፣ አባላት ሆነው መቀመጥ የለባቸውም ብለው የተናገሩትን ስመለከተው በአንድ በኩል ትክክል ነው፣ በአንድ በኩል ደግሞ ትክክል ያልሆነ ነገር ነው ብዬ ነው ገምተው። ምክንያቱም ኢትዮጵያን የመሰለ ሰብአዊ መብት ገፋፊ ሀገር በታዛቢነት ተቀብለው እዛ አስቀምጠው እያስተናገዱ ናቸው። በአደባባይ ይህን ያህል 600-700 ሰው ገድያለሁ እያለ ሰብአዊ መብት የሚደፍርና የሚገፍ መንግስት፣ የሚያሰድድ መንግስት ተቀብለው እያስተናገዱ ቬኔዙዌላን ሲጠቅሱ በጣም ነው የሳብኝ። ነ ለእነሱ እስከተንበረከከ ድረስ ማንም ሀገር ኬሚካል ጦር መሳሪያ ቢጠቀም ቢያጠፋም ቢገድልም ተጠያቂነት የለበትም። ግን ለእነሱ ትንሽ ጎርበት ካለ እንዲህ አይነት ነገር ያሰማሉ። ለምንድን ነው እንደዚህ አሜሪካ አቋም ምንድን ነው የሚዋጅቀው? እና በጣም ማዝ ነው ይህንን ለመግለጽ። አመሰግናለሁ።
አስተያየት የሰጣችሁንን አድማጮች በሙሉ እናመሰግናለን። በተለይ አንድ አድማጭ ስለ ሳውዲ አረቢያ ኢትዮጵያውያን የላኩልንን አድምጠናል በአንክሮ። በነገራችን ላይ ታዲያ ዛሬ መስታወት አድርገው በዚህ ጉዳይ ላይ ዘገባ አላት። በሴቶችና ቤተሰብ ክፍለ ጊዜ ላይ እንድታደምጡ ከወዲሁ እንጋብዛለን። ሌላው አንዳንድ አድማጮች የኔን አስተያየት አታሰሙም፣ አስተያየት ትመርጣላችሁ ይላል። እንመርጣለን እንዴ?
እንመርጣለን ነው ትክክለኛው መልስ። የሚመረጥበትን ምክንያት ግን ማስረዳት ይጠይቃል። አዲሱ እንዳዘጋጆቹ እንደምናቀርበው የስሜት ነገር ሳይኖርበት መጀመሪያ የተጨበጡ መሆን አለባቸው የሚቀርቡት አስተያየቶች፣ ሁለተኛ በቀረቡ ፕሮግራሞቻችን ላይ መሆን አለባቸው፣ ሶስተኛ ስድብ፣ ዘለፋ፣ ለሬዲዮ እንኳን ቋንቋ የማይሆን ነገር ይቀርባል ብለው መጠበቅ የለባቸውም። ትችቶች አትተቹ አይደለም፣ እኛንም በፕሮግራሙ የቀረቡ ሰዎችንም በሀሳብ ላይ በጭብጥ ላይ ያተኮረ ግን መተቸት አለባቸው። ፕሮግራሙ የእናንተ ነው፣ ለዚህ ነው የሚቀርበው። ታዲያ አንዳንዴ አዲሱ ያቀረበውን ሰው እንኳን ሳይለዩ አንተ ያቀረብከውን ፕሮግራም እኔ ላይ ትችት የማድረስ አንተ ያላቀረብከውን ያልተነገረ ነገር ወይ ሌላ ቦታ የሰሙትን ወይ በውስጣቸው ያለ ነገር የማቅረብ ዝንባሌ ያለና አድማጮችን ይቅርታ እንጠይቃለን። ለእንዲህ አይነት አስተያየት መስተንግዶ በውሳኔ ደረጃ አናቀርብም። መሰረቱ
ስድብ አያስፈልግም፣ ግለሰብ ጠርቶ መናገር አያስፈልግም። በፕሮግራሙ ላይ ማተኮር ነው የሚያስፈልገውና ተባበሩን እንላለን።
ከትብብር ሌላ ግን አዲሱ ማበረታታታችን ይታወቅልን። ተቹ፣ ሀሳባችሁን ስጡ፣ ተጨባጭ ብቻ አድርጉ ነው። እናመሰግናለን።
አንተነህ ወርቁ ጥላሁንን መስዬ ጨዋታለሁ ይላል
ከዚህ በፊት አቅርበ ነው ነበር እንስማለት
ፈልግ ያስፈልግ
ከዚህ ቀደም አንተነህን እንዳናገር ነው አስታውሳለሁ። ጥላሁን አይደለም ማለት አይቻልም፣ ግን አንድ ጥያቄ አንተን ልጠይቅህና ወደ ሌላው እናልፋለን። ሰሞኑን በኢንተርኔት የብዙ ድምፃውያን ሙዚቃ እየወጣ እየተሸጠ ነው። ለምሳሌ እነ መሐሙድ እንደዚህና ድምፃውያን ደግሞ በጣም እያመረሩ ነው። በዚህ ላይ ወደፊት አንድ ነገር መስራት ያለብን ይመስለኛል። አንድ ሌላው ግን እንዲህ የሰው ዘፈን የሚጫወቱ ድምፃውያንን አሁን ስናጫወትላቸው እያደፋፈርናቸው ነው ወይንስ?
ይሄ ጥያቄም ውይይትም የሚጋብዝ ይመስለኛል። አዲሱ በአጭሩ ከጊዜ ጋር የሚያስላለ በአጭሩ ለመመለስ ከዚህ በፊት ያስተናገድነው ጥያቄ ነው። አግባብ ያለበት መንገድ አለ፣ በሌላም ዓለም የሚሰራ እንዲሁ ደግሞ የሚያሳስብና ችግር ውስጥ የሚያስገባ አለ። ለንግግር መነሻ የሚሆን ይመስለኛል። እንግዲህ በራዲዮ መጽሔት
እንመለስበታለን። አሁን ሁለተኛውን አጋማሽ ልንጀምር ነው በኢትዮጵያውያን በአሜሪካ።
እንግዲህ ማን እንደሆኑ ቅድም የጠቀስከው ጉዳይ ጋር ልንሄድ ነው። ለዛሬ ቀዳሚ የሆነ ሁለተኛው አጋማሽ ቅንብር ኢትዮጵያውያን በአሜሪካ ነው። አዲሱ
ቺፍ አልኳቸው፣
ቺፍ አልካቸው። ያ ቺፍ ያልከው ቃል ሊያነጋግረን ይችላል። አዛዥን ወይም ተጠሪ ኃላፊ የሚለውን ነገር የግድ በእንግሊዝኛ ማለት የለብን።
ራሱ ቺፍ ስላለኝ ነው። በነገራችን ላይ እንግዲህ እኔ አንተ ስል አንተ አንቱ እያልክ እንደ ዘንድሮ እናንተ ምች። ለማንኛውም ወጣት በመሆኑ አንተ ብየው ፈቅዶልኛል። ቺፍ ሰይፉ ረጋሳ እባላለሁ ስላለኝ ነው እንደዚያ ያልኩት።
ይሄ የወታደራዊ ማዕረግ ከሆነ የሌሎች ማዕረግ መጠቀም አለብን ወይንም ካላወቅ ነው እንደዚህ ግራ የሚያጋባ ከሆነ መጠየቅ ይኖርብን ይሆናል። ግን እኛ እንደምንተቸው በአማርኛ ጥሩ ምትክ ያላቸውን ቃላት የግድ እንግሊዝኛ አለመጠቀሙን ብቻ ነው።
ታዲያ ቅድም ለዛሬው ውይይት ስደውልለት ያለኝ ነገር እጅግ በጣም ስላሳቀኝ እሱን ላሰማህና ሌላ ማሰምቼ ወደ ዝግጅቱ እንዳልን አጭር ነው የዛሬው ክፍል ሁለት ዝግጅት።
የዩኤስ ማርሻል የጆይንት ፊጀሪቭ ታስክ ፎርሱ ሜምበር ነኝ። በዩኤስ ማርሻሎች ጋራ ወንጀለኞች እንትን እንላለን እና ይሄ አሁን ለሁለት ለሶስት ወር ስንፈልግ የነበረው ሰውዬ እዚህ እኔ አሁን የምሰራበት ከተማ ውስጥ ነው ያለው እና ተባበረን ብሎ ወጥቼ እነሱን አረስት እያደረግን ነው የደወልክልኝ። ይቅርታ፣ በጣም ይቅርታ፣ እያሰርን የደወልክልኝ ይቅርታ።
ለምን መሰለህ ስደውልለት እንግዲህ ታዲያስ ሺፍ እንደምን አልኩት። ደህና ነኝ ማለበል አም እንደምንድለው አረስቲንግ ሳምባዲ አለ። አሁን ሰው እያሰርን ነው ያለ ነው እና ልክኛ እኔ እናንተ አስቸኳይ ሰው ስልክ ሲደውልልን ይቅርታ ስቱዲዮ ልገባ ነው እንደ ስራ ነው እንግዲህ እሱም ስራውን እየሰ ለማንኛውም ቺፍ ወይም አለቃ ሰይፉ ረጋሳ ኢትዮጵያ በነበረ ጊዜ በነጻ ጋዜጦች ይጽፍ ነበረ። በዛ የተነሳ ወከባም ደርሶበታል፣ እስራት ደርሶበታል። ወደ አሜሪካ ከመጣ በኋላ ግን ህይወቱን በጣም ለውጦ ውጤት ያስመዘገበ ስኬት አሳይቷል። እና እንዴት ነው ኬንያ በነበረ ጊዜ አሜሪካኖች በጣም አቅርበውት በጣም ወደውት እንደውም አሳይለም ወጥገኝነት ፈቅደውለት በዛው አብሮ መጣ። እንዴት አመኑህ? አንተ ስደተኛ ነህ፣ የውጭ ዜጋ ነህ። እንዴት አመኑህ? ኤምባሲ በመቅረብ አንዳንድ ነገር ጉዳይ በማስፈጸም አመኔታውን እንዴት አገኘህ ብዬ ነበር በዚህ ጥያቄ ያንጠለጠልኩት የዛሬ 15 ቀን። ለዛ የሰጠኝ መልስ መጀመሪያ አላሰማ።
አንደኛ እኔ ጥሩ ድጋፍ ነበረኝ በዩኤንም በኩል። ዩኤን ደውለው ያጣራሉ ማን እንደሆንክ ማለት ነው። ከሁሉ በላይ ደግሞ እኔ በጣም የጠቀመኝ ኢትዮጵያ ውስጥ በአሜሪካን ምሪንነት ተመድቦ የነበረና የኢትዮጵያውያኖችን ባህሪ ጠንቅቆ የሚያውቅ ሰው እዛ ተመድቦ የነበረ ኢትዮጵያን በደንብ ጠንቅቆ የሚያውቅ ሰው ኢትዮጵያዊ ነው። ኢትዮጵያውያኖቹ ደግሞ ይሄ ዝም ብሎም ያልሆነ ነገር ውስጥ የሚገቡ ሰዎች አይደሉም። ከቴሮሪስቶች ጋር የሚያገናኛቸው ነገር የለም። ሀቀኞች ናቸው፣ እውነተኞች ናቸው በሚል እንደውም ለዛ ኬንያ ውስጥ ለሚኖሩ ሰዎች ያልተሰጠ የክሊረንስ የማለፊያ ፈቃድ ሁሉ ተሰጥቶኝ ከእነሱ ጋር ብዙ ነገር እንዳደርግ ሰፖርት አድርጎኝ ነበረ። ሁለተኛ በእኔም በኩል በተባበሩት መንግስታት የስደተኞች ጉዳይ ጽህፈት ቤት በኩል የተሰጠ የትብብር ደብዳቤ አለ። ያም እንደሚያሳየው እኔ አልባሌ ቦታዎች የምገባም ሰው ወይም መጥፎ ነገር የማደርግም ሰው ሳልሆን በትክክለኛው ባለኝ እውቀት ምክንያት በማስተርገምም ይሁን እነሱ በሚፈልጉት መልኩ መተባበር እንደምችል የሚገልጽ ስለነበረ ምንም አጠራጣሪ አልነበረም። ከሁሉ በላይ ግን ኢትዮጵያዊ መሆኔና ያም አብዛኞቹም ደግሞ ኢትዮጵያ አሜሪካውያን ለኢትዮጵያውያኖች የነበራቸው አመለካከት በጣም የቀና በመሆኑ በሰዓቱ ብዙ ችግር አላጋጠመኝም።
አዲሱ የአሜሪካውን ስኬታቸውንስ አጫውተው ይሆን?
አጫውቶኛል። እኔም ጥያቄ እንግዲህ የዛሬው ሁለተኛ ክፍል አድርጌ የማቀርበው አጠር ያለ ቢሆንም እነዚህን 17 ዓመት ነው እዚህ ሀገር የቆየው። ዩኒቨርሲቲ ተምረዋል፣ ሁለት ማስተርስ ዲግሪ አግኝተዋል። እና ስኬቱ እንዴት መጣልህ? አሁን ያለህበት ደረሳ ቺፍ ወይም አለቃ፣ የአንድ ክፍል አለቃ ለመሆን እንዴት ቻልክ ብየው ነበር። እሱን እንግዲህ አሁን ያወጋናል። ወደዛ እንለፍ።
እዚህ ሀገር እንደገባው የመጀመሪያ ስራዬ የነበረ ከባንክ ጋር ነበረ የምሰራው። ግን የዜግነት ወረቀቴን እስካገኝ ማንኛውም የመንግስት ስራዎችን መስራት አልችልም ነበረ። እዛ እየሰራው ቀን ቀን ማታ ማታ ትምህርት ቤት ዩኒቨርሲቲ ኦፍ ኒውሃምሽር ማር ነበረ። በኋላ ግን በዚህ በብዙ እንደኔ ከተለያየ ሀገር እየተሰደዱ የሚመጡ ስደተኞች ነበሩ። እንደዚህ የተለያዩ ባህሎች ያሏቸው ሰዎች፣ ቋንቋ የሚያውቁ ሰዎች፣ የትምህርት ደረጃቸው ጥሩ የሆነ እንግሊዝኛ መናገር የሚችሉ ሰዎች ዜግነታቸውን የአሜሪካ ሲቲዝን እስከሆነ ድረስ እነዚህ ሰዎች ደግሞ በፖሊስ ሰራዊት ውስጥ ቀጥረን የሀገሪቱን የስራ ፎርስ የስራ ኃይል መቀላቀል አለብን፣ ምክንያቱም ማኔጅ ለማድረግ ይጠቅመናል የሚል አመለካከት ነበረ በወቅቱ በስቴቱ ገዢ በኩል የመጣ ማለት ነው።
ምን አጠና ዩኒቨርሲቲ?
የአራት ዓመት ዲግሪን በቢዝነስ አድሚኒስትሬሽን ወሰድኩኝ፣ ባችለር ዲግሪን ማለት ነው። ከዛ በኋላ ግን እያሰብኩ ሳስበው እኔም በዚሁ እንደገና በህግ አስከባሪው ኃይል ተቀጠርኩኝ እንደ ኤውሮፓውያኖቹ አቆጣጠር በ2002 ምረት
ከመጀመሪያው ዲግሪ በኋላ
ነው። የመጀመሪያውን ዲግሪ ሳገኝ እዛ ኦልሬዲ ገብቼ ተቀጥሬ በፖሊስ ሰራዊት ውስጥ
እንዴት እዛ ገባ? እሱ ነው እንደው ለብዙ ሰው እንግዳም የሆነው ለምን የውጭ ዜጋ ነህ?
ብዙ ጥውጣ ወረዳለሁ። ለነገሩ እኔ ኬንያ አብሬያቸው መሰራ የነበሩ ሰዎች ብዙ ድጋፍ አድርገውልኛል። አንደኛም ቀላል ስራም አልነበረም በዛ ሰዓት መሰራ የነበረው፣ ሁለተኛ ደረጃም ደግሞ ኢቨን የዜግነቴን ጉዳይ ለማግኘት እጅግ እንዲፋጠንና ብዙ ትብብር እንዲደረግልኝ በጣም ጠቅመውኛል። ከገባሁ በኋላ ወደ ተለያየ ቦታ ለመድረስ ስመለከተው እዚህ ሀገር ላይ እንግዲህ ፖሊስ ኦፊሰር ሆነ የህግ አስከባሪ ሆነ ህግ ታስከብራለ፣ ስትሪት ትጠብቃለ፣ ወይም ኮሮክሽን የሚሆን በሸሪፍም የሚባሉ የተለያዩ ዲቪዥኖች አሉ፣ በዛም ገብተህ ትሰራለ። ግን እየቀጠለ ለመሄድ ትምህርት ዋና ነገር እንደሆነ ስለተረዳሁኝ ወዲያው ከአካዳሚው ከፖሊስ አካዳሚው ተመርቄ እንደወጣው የአራት አመት ዲግሪን ለመያዝ ትምህርቴን ቀጠልኩኝ ማለት ነው። እና የመጀመሪያ ዲግሪን የጥቅጡ በዛ ነው፣ በአስተዳደራዊ ቢዝነስ አድሚኒስትሬሽን በሚባል ዲግሪን የመጀመሪያ ዲግሪን ያዝኩኝ ማለት ነው።
ግን በአስተዳደር መስራት ላይ ወደ ፖሊሱ ነው ያዘነበልከው?
ወዲያው አዘነበልኩኝ። ግን ያንን ደግሞ ዲግሪ እንዳገኘውኝ በምሰራበት ዲፓርትመንት ውስጥ እንግዲህ እንደ ኢትዮጵያም ሳርጀንት ነው የሚባለው፣ ኢትዮጵያ እንግዲህ በዚህ ሀገር ነው የምጠራልህ። ወዲያው ደግሞ የአስተዳደር ስራ ተሾምኩኝና ሳርጀንት ሆኜ በእኔ ስር የሚሰሩ የፖሊስ ሰራዊቶችን የምቆጣጠርበት ኃላፊነት ተሰጠኝ። የመጀመሪያ አራት አመት ድግሪ
አምሳ አለቃ ነው ሰርጀንት መሰለኝ።
የስ አምሳ አለቃ ነበርኩኝ። ያው በኢትዮጵያ አምሳ አለቃ ይባላል። አምሳ አለቃ ሆንኩኝና ከዛ በስር የሚሰሩ ሰዎች ተቆጣጠር። አሁን በኋላ ያ እያደርኩ እየተመልኮስ ስመጣ ቆይ ይሄ ነገር ባችሎር ዲግሪ ነው ያለኝ፣ ይሄን ደግሞ ትምህርት ቀጥዬ የማስተርስ ዲግሪን ከሰራሁኝ ደግሞ ሌላ ለሀገርም ለወገንም የሚጠቅም የምሰራበት ደግሞ ኃላፊነት ደረጃ መድረስ እችላለሁ።
ወደ መቶ አለቃ ከፍ ለማለት
እንግዲህ እንደዛ ነው። እድገት እንፈልጋለን። አየ በእድገት በለውጥ መኖር አለበት። አንድ ቦታ ብቻ ከተቀመጥክ ምንም አይነት ነገር አልነበረውም እና በዛ በመቀጠል የማስተርስ ዲግሪን ለመማር ወሰድኩ።
በምን ተማርክ?
የማስተርስ ዲግሪን የወሰድኩት በጀስቲስ በፍትህ ነው። ቀጠልኩኝና በፍትህ አስተዳደር ወይም እዚህ ሀገር በጀስቲስ ስተዲ ይባላል። የፍትህ ጥናት ነው። የፍትህ ጥናት ወሰድኩኝና ሜጀሬ የፍትህ ጥናት ሲሆን ማይነሬን ደግሞ ካውንተር ቴሮሪዝም በሚል ነው የወሰድኩት። ጸረ ሽብርተኞችን የሚመረምር ኤጀንሲ አለ። እዛ ኤጀንሲ ውስጥ ብዙ አይነት ቦታዎች ሲመደቡ እንዲህ አይነት ዲግሪ ስለሚጠይቁ ሁለት አደረኩትና የመጀመሪያውን በፍትህ ጥናት፣ ሁለተኛውን ደግሞ በጸረ ሽብርተኞችን በሚመረምር ድርጅት ውስጥ ቦታ ያለው የጸረ ሽብርተኞች ሽብርን የሚመረምር ነው እና ያ ትምህርት ብዙ ጊዜ በሽብር ላይ ያሉ ሰዎችን የሚመረምር ትምህርት ነው ፎከስ የሚያደርገው። ያንን ደግሞ ወሰድኩኝ። ከዛ በኋላ ነው እንግዲህ ወደ እዚህ አሁን ያለውበት ዲቪዥን ተሹሜ ወደ ፕሮቪዥን ፕሮል የሚባል ነው። ወደዚህ ዲቪዥን ደግሞ ተሹሜ ፕሮቪዥን ፕሮል ይባላል በዚህ ሀገር። በአመክሮና በጊዜያዊ ቁጥጥር ስር ያሉ ሰዎችን መከታተልና መጠበቅ ኃላፊነት የተሰጠው ድርጅት ነው።
ቤተሰብ መስርተሃል? ቼፍ
ቤተሰብ መስርቻለሁ። የሁለት ልጆች አባት ነኝ።
በጣም ብዙ ትዝታዎች እንዳሉ በዚህ በፖሊስ ስራ ውስጥ ብዙ ነገር እንዳጋጠመ እርግጠኛ ነኝ። አድማጮችም ይጠብቃሉ። በጣም ደስ የሚል ታሪክ ነው ያለህ። እንኳን ደስ ያለህ። ለዛሬ በጣም አመሰግናለሁ ቼፍ ሰይፉ።
እግዚአብሔር ይስጥልኝ። በጣም አመሰግናለሁ።
አዲሱ እኔም አንተንና እንግዳህን ላመስግን። ግሩም ታሪክ ነው ያላቸው። አመሰግናለን አድማጮች። አሁን ዲሞክራሲ በተግባር እንደ አውሮፓውያን የዘመን አቆጣጠር በ2017 ዓመተ ምህረት የዓለም አገሮች ሰላም ሁኔታ አስመልክቶ የሰላም ይዞታ ሰንጠረዥ በመባል የሚታወቀው ወይም ፒስ ኢንዴክስ በቅርቡ ይፋ ባደረገው ሪፖርት ኢትዮጵያን የሚመለከተው ክፍል ዝቅተኛ ደረጃ ላይ መሆኑን ያሳያል ይለናል ዲሞክራሲ በተግባር መንደርደሪያ። ለደረጃው ማሽቆልቆል ማቢ ምክንያቱ ባለፈው ዓመት በመንግስቱ ላይ የተነሳውን ህዝባዊ ተቃውሞ ተከትሎ የወጣው የአስቸኳይ ጊዜ አዋጅ መሆኑ ተመልክቷል።
በዚሁ በአውሮፓውያኑ ዓመት 2017 በጨነገፉ ወይንም ለመጨንገፍ አደጋ በተጋለጡ ሀገሮች መመዘኛ ደግሞ ኢትዮጵያ አብራት ተጠቅሳለች። በሪፖርቱ የዓለም አገሮች ምን ያህል የሰብአዊ መብቶችንና የምጣኔ ሀብት እኩልነትን እንደሚያከብሩ እንዲሁም ሌሎች መብቶችን የሚመለከቱ መለኪያዎች ይፋ ሆነዋል። የምሽቱ ዲሞክራሲ በተግባር ፕሮግራም በዚህ ላይ ያተኩራል።
ዝግጅቱ የባለሙያ ትንታኔም ተካቶበታል። ከመንግስት ምላሽ ለማግኘት የተደረጉ ጥረቶች ግን ዛሬ በነበረው የቴሌፎን መገናኛ ችግር ሊሳካ አለመቻሉን ጠቅሶ ሰለሞን ክፍሌ የፕሮግራሙ አዘጋጅና አቅራቢ ተከታዩን ይዘው ቀርቧል።
የሰላሙን ሁኔታ አስመልክቶ የቀረበውን ሪፖርት እናስቀድም። ኢትዮጵያ በአካባቢው ሀገሮችና በአጠቃላይ በዓለም ደረጃዋ ሊያሽቆለቁል የበቃው በኦሮሚያና አማራ ክልሎች የተቀሰቀሱ ጸረ መንግሥት ተቃውሞዎችን ለመጨፍለቅ ሲባል ባለፈው ጥቅምት የአስቸኳይ ጊዜ አዋጅ ከወጣ በኋላ ነው ይላል ሪፖርቱ። በዚሁ መሠረትም ምስራቅ አፍሪካዊቱ ሀገር ኢትዮጵያ የሰላም ሁኔታቸው አነስተኛ ነው ከሚባሉ 161 ሀገሮች 134ኛዋ እንደሆነች አመልክቷል። የአስቸኳይ ጊዜ አዋጁ ይላል ሪፖርቱ በማከል አዋጁ ለመንግሥቱ መጠነ ሰፊ ሥልጣን በማጎናጸፍ የሰዓት እላፊ አዋጅ መደንገግ፣ ሕጋዊ ሂደቶችን ለማስቀረትና ለወታደሩም ገደብ የለሽ ሥልጣን በመስጠት ተቃውሞን ለመጨፍለቅ አስችሎታል። ለጊዜው በዚሁ ርዕስ ላይ እንቆይና እስቲ የምሽቱን እንግዳይን ፕሮፌሰር አለማየሁ ገብረ ማርያምን እንዲተነትኑ ልጋብዝ። የሁልጊዜ ተባባሪያችን ፕሮፌሰር አለማየሁ በካሊፎርኒያ ዩኒቨርሲቲ ሳን በርናርዲኖ የፖለቲካ ሳይንስ መምህርና የሕግ ጠበቃ ናቸው። በጉዳዩ ላይ ሰፋ ያለ ትንተና አቅርበዋል።
አመሰግናለሁ ስለጋበዛችሁ። እንደገና
አዋጁ ምን ያህል የሰብአዊ መብቶችንና ዲሞክራሲን በሀገሪቱ ለማስፈን የተያዙ ጥረቶች ጎድቷል ይላሉ ፕሮፌሰር?
ግሎባል ፒስ ኢንዴክስ የተባለው ባወጣው መረጃ የጠቀሳቸው ብዙ ነገሮች አሉ። መጀመሪያ ስለ አንኳር የሆነውን እዚህ ላይ ሪፖርቱ ምንድን ነው የሚለው፣ በዓለም ላይ ሰላም በዚህ አመት ላይ በጣም ቀንሷል፣ ነገር ግን ከአፍሪካ ሁሉ በኢትዮጵያ ላይ በጣም ሰላም ቀንሷል ይላል። ይህንን እንግዲህ ሲሉ ዝም ብሎ በጭፍን ያደረጉት ነገር አይደሉም፣ ብዙ ነገሮች ተመልክተውታል። በዚህ ላይ 22 የሆኑ ነጥቦች አሉ የሚመለከቱት ይህንን ድምደማ ከመድረሳቸው በፊት። ይሄ ሰፋ ያለ በአገሪቷ ውስጥ ወይንም እነዚህ በተመረመሩት ሀገሮች ውስጥ ምን ያህል ሰላም መኖሩን አለመኖሩን የሚያስታውቁት ነገሮች አንድ ወይንም ሁለት ነገሮች አይደሉም፣ ወደ 22 ነገሮች ከተመዘኑ በኋላ ነው። እነዚህ 22 ነገሮች እንደው ብንደረድራቸው በዘርፍ ማለት ነው፣ በአገሪቱ ውስጥ ምን ያህል ደህንነት አለ፣ ህዝቡ ምን ያህል የራሱን ሴፍቲ ወይንም የራሱን ደህንነት ይጠበቅለታል፣ በአገሪቱ ውስጥ ምን ያህል ግጭትና አለመረጋጋት አለ፣ ሚሊተሪው በምን ያህል ህብረተሰብ ውስጥ ጭቆና ወይንም አጠባበቅ ወይንም ተጽዕኖ ያደርሳል፣ በአገሪቱ ውስጥ ምን ያህል የፖለቲካ እስረኞች አሉ። እነዚህን የመሳሰሉ ከ2 የሚሆኑ ነጥቦች አሉ። እነዚህን ነገሮች በሙሉ ካመዛዘኑ በኋላ ነው ድምደማው ላይ ደረሱት። ይህም ያለው ምንድን ነው? በዓለም ላይ ሰላም በዚህ ዓመት ቀንሷል፣ ነገር ግን ከአፍሪካ ሁሉ ኢትዮጵያ ውስጥ በጣም በጣም ቀንሷል እና ኢትዮጵያ የመጨረሻ ሆናለች ማለት ነው። ወይንም ህገ መንግስቱን ገለል አድርጎ በፈላጭ ቆራጭነት የሚሰሩት እሱ የሁሉም ደምዳሜ አስተያየት ነው። ነገር ግን ከሱ ስር ያሉ ብዙ ነገሮች አሉ አሁን የጠቀስኳቸው። ስለዚህ ሰላምን ከአንድ ነገር ብቻ ሳይሆን አገሪቷ ውስጥ በብዙ መንገዶች ሰላም እንደሌሉ ነው የሚጠቁመው። እንግዲህ እዚህ ላይ ይሄ ግሎባል ፒስ ኢንዴክስ የተባለው ምንድን ነው ብለን ደግሞ ብንጠይቅ ማንም የጻፈው ሪፖርት ነው ምናምን እንዳይባል ይሄ ሪፖርት ወይንም ይሄንን ምርመራ የሚደግፉት በዓለም ላይ ታወቁ እነ ኮፊ አይናን የዩናይትድ ኔሽንስ ሴክሬታሪ ጀነራል የነበረው ፕሬዚደንት ጂሚ ካርተር፣ እነ ደዝመን ቱቱ ከደቡብ አፍሪካ፣ እነ ጀፍሪ ሳት ብዙ እነ ሞ ኢብራሂም የመሳሰሉ ብዙ በዓለም ላይ ታወቁ በሰላም ስራ ላይ የተሰማሩ ሰዎች የሚደግፉት አይነት ስራ ስለሆነ ያቀረቡት አስተሳሰብና ያቀረቡት ትንተና እዚህ ላይ ከፍተኛ ቦታ መሰጠት አለበት። ዝም ብሎ ማንም ተራ ደረጃ ወይንም የተሰራ ነገር አይደለም። በጣም ክሬዲቢሊቲ ወይንም ታማኝነት ያላቸው ሰዎች የሚደግፉት አይነት ስራ ውጤት ነው።
ቀድሞም የነበረ ቢሆንም በተለይ አሁን አዋጁ ከወጣ በኋላ ከቦታ ቦታ በነጻነት መንቀሳቀስ ስለማይቻል ወታደሮች በሰላማዊው ሕዝብ ላይ እያደረሱ ያሉትን በደል ስፋትና መጠን መናገር አይቻልም ይላሉ የፖለቲካ ተቃዋሚ መሪዎች። ፕሮፌሰር እንደሚያውቁት ደግሞ ዛሬ በኢትዮጵያ የኢንተርኔት አገልግሎት ተቋርጧል። በማህበረሰብ መገናኛ ብዙሃን ላይም ቁጥጥር ይደረጋል። ሰው ይፈራል። ይህ ሁኔታ እየቆየ ሲሄድ ወዴት ያመራል ይላሉ?
እንግዲህ ይሄ አሁን ደግሞ የጠቀስከው ነገር ሌላ ደግሞ እንደዚሁ ኢንዴክስ አለ፣ የፍሪደም ኦፍ ደ ኔት ኢንዴክስ የሚባል አለ፣ መመዘኛ ማለት ነው። እሱም ራሱ አሁን የተናገርከውን ነገር ደግሞ ሰፋ ባለ መንገድ ይደግፈዋል። ትንሽ ጠለቅ አድርገን ደግሞ ከተመለከት ነው አንደኛ ኢትዮጵያ ከአፍሪካ ከሁሉም በታች ነው በኢንተርኔት አገልግሎት ለህዝቡ አቀራረብ ማለት ነው። አንደኛ ኢንፍራስትራክቸሩ ወይንም ኢንተርኔትን የሚያቀርበው ተቋሞች በጣም የደከሙና በብዙ ቦታ የሌሉ ናቸው። ግን ያለውም ደግሞ ራሱ በአስተዳደሩ ይዘጋል። አስተዳደሩ እንደፈለገው አጠቃቀሙን ቢፈልግ ያቀርባል፣ ቢፈልግ ይነፍጋል፣ አላግባብ ይጠቀምበታል። ኢቭን ወጣቶች እንኳን ይጠቀሙበት ለሶሻል ሚዲያ ለመሳሰሉት ነገር ችግር ውስጥና
የመሳሰሉት ነገር ውስጥ ይጥላቸዋል ማለት ነው። ስለዚህ ኢንተርኔት በአሁኑ ጊዜ በጣም ለዓለም ኢኮኖሚም ሆነ ለአንድም ሀገር ኢኮኖሚ በጣም አስፈላጊ ነገር ነው። ኢንተርኔት ለብዙ ነገር ያገለግላል። ትምህርት መቅሰሚያ ነው፣ መረጃ መሰብሰቢያ ነው፣ ኢኮኖሚ ማካሄጃ ነው፣ የሰው መገናኛ ነው። ስለዚህ እነዚህ ነገሮች ኢንተርኔት የሌለው ሀገር ማለት ከዓለም ጋር የተነጠለ ወይንም ከዓለም ጋር ያልተገናኘ ማለት ነው። ስለዚህ ህዝቡን ተነጥሎ ነው የሚኖረው ማለት ነው። እና መነጠል ማለት ደግሞ ብዙ ነገሮችን ማጣት ነው። እውቀትን ማጣት ነው። ብልጽግናን ማጣት ነው። ከሌላው ሀገር ጋራ መገናኘትን ማጣት ነው። የኢንተርኔት ነጻነት ኢትዮጵያ በጣም የበታች ሆና ነው የምትገኘው።
እና ሁኔታው እየቆየ ሲሄድ ወዴት ያመራል?
እዚህ ላይ ትንሽ ሌላዎቹም ነገር መጠቆም ፈልጋለሁ። ምክንያቱም አሁን የምንነጋገርባቸው ነገሮች ከግሎባል ፒስ ኢንዴክስ ከተባለው አልፎ ሌሎችም ኢንዴክሶች አሉ። በብዛት አንድ 15 የሆኑ ኢንዴክሶች የተመለከትኳቸው፣ እነዚህ በሙሉ የሚያመሩት አስከፊ የሆነ ሁኔታ ላይ ነው የሚመራው ነው። ሂደቱ ወዴት ነው የሚለው ነው እንግዲህ። አገር ውስጥ አለመረጋጋት ከሌለ፣ ህገወጥነት ከሰፈነ፣ በሀገር ውስጥ ያለውን ግጭት በጦር መሳሪያ ታፍኖ ከተያዘ፣ የህዝቡ ደህንነት መጠበቅ ካልቻለ፣ ህዝቡ አለ ህግ ሲታሰር ሲፈታ፣ እነዚህ የመሳሰሉት ነገሮች በዚህ ከቀጠሉ በሌሎቹም እንግዲህ ኢንዴክሶችም ሆነ በታሪክም የተመለከትን እንደሆነ ይሄ ነገር በጣም አስከፊና አገሪቷን በጣም ክፉኛ ቦታ ላይ ሊያደርሳት የሚችል ነው ይሆናል። እና እነዚህ ነገሮች ሂደታቸው አሁን ወደዛ ነው የሚያመራው ነው የሚለው። ምክንያቱም ያለው አስተዳደር የሰላምንና የመረጋጋትን ወይንም ያሉትን ነገሮች ለማስተካከልና በሰላም ለመፍታት ፍላጎቱም ያለው አይመስልም። አማራጩ እየጠበበ ነው የሚመጣው። ምክንያቱም በሰላማዊ መንገድ አንድን ነገር ለመፍታት ጊዜ አለው፣ ለሁሉም ነገር ጊዜ አለው። ነገሩ እያመረረና እየጠነከረ በሚሄድበት ጊዜ የሰላማዊ መፍትሄ ደግሞ የሚፈለጉበት ነገሮች የወደፊትም ውጤቱ በሰላማዊ ለመፍታት መንገዶች እየጠበቡ በሚሄዱበት ጊዜ ያለው ምርጫ ክፉኛ ብጥብጥና ህዝብ ላይ ከፍተኛ ጉዳት የሚጥሉ አይነት ነገሮች የሚታዩ ናቸው የሚል አስተያየት ነው የሚጠቁመው።
ፕሮፌሰር አለማየሁ ገብረ ማርያም ለሰጡን ሰፋ ያለ ማብራሪያ አመሰግናለሁ።
እኔም አመሰግናለሁ ሰሎሞን። መልካም ቀን ለሁላችሁም፣ ለአንተም፣ ለአድማጮች።
ኢትዮጵያ አሁንም ከአፍሪካ ሀገሮች ድሀ ከሚባሉት ውስጥ ትመደባለች። ከህዝቧ አንድ ሶስተኛ የሚሆነው ከድህነት በታች ይኖራል። መንግስቱ ደግሞ በአህጉሪቱ ካሉት ሁሉ የበለጠ አምባገነን መሆኑን ተቺዎች ይናገራሉ። አድማጮች፣ በዚህ ቅንብር ውስጥ የተነሱ ጉዳዮች ከኢትዮጵያ መንግስት በኩል ምላሽ እንዲያገኙ ወደ ውጭ ጉዳይ ሚኒስቴር ቃል አቀባይ አቶ መለስ አለም እንዲሁም የመንግስት ኮሚኒኬሽንስ ጉዳዮች ጽህፈት ቤት የህዝብና ሚዲያ ግንኙነት ዳይሬክተር አቶ መሐመድ ሰዒድ ስልኮች ደውዬ ለጊዜው የሚያነሳልኝ አላገኘሁም። የመገናኛ ችግር ቢኖርም ጥረቴ ይቀጥላል። ወደፊት እንዳገኘው ምላሻቸውን ይዤ እመለሳለሁ። ለዛሬ በዚሁ አበቃለሁ።
ሰለሞን እናመሰግናለን። ይቅና እንላለን ቀጠሮ ለያዘበት ጉዳይ። አድማጮች፣ ቀደም ሲል የአድማጮች አስተያየት ላይ ስለ ሳውዲ አረቢያ ሴቶች ኢትዮጵያውያን የተናገሩትን በተመለከተ ዝግጅት አለን ብለናል ነው። በሳውዲ አረቢያ ያለ ህጋዊ የመኖሪያና የሥራ ፈቃድ የሚኖሩ ኢትዮጵያውያን ከሀገር እንዲወጡ የሚያስገድድ ውሳኔ ከተላለፈ በኋላ የኢትዮጵያ መንግሥትና የማኅበረሰብ ተቋማት ኢትዮጵያውያኑ ወደ አገራቸው የሚመለሱበትን መንገድ ለማመቻቸት እየሰሩ ነው። ግንዛቤ ለማስጨበጥ ዘመቻ ተይዟል። የጉዞ ሰነድ ለማዘጋጀት የሚያስችሉ ቅርንጫፍ የመዝገባ ጣቢያዎችንም የኢትዮጵያ ኤምባሲ እየከፈተ ነው። ሆኖም በገጠራማ አካባቢዎች የሚኖሩ ሰዎችም የመረጃ ክፍተት መኖሩን ይናገራሉ። አክለውም የረመዳን ጾምን ሳይጨርሱ መንገድ እንደማይገቡ እየተናገሩ ነው። ዝርዝሩን መስታወት አድረጋው ታቀርባለች።
ለሚመለከታችሁ ኢትዮጵያውያን ወገኖቻችን፣
ይህ የኢትዮጵያውያን ድምፅ ነው።
ሀገርና ወገን እያላችሁ እንደሌለው በሰው ሀገር ምን ነው
ወደ ሀገራችሁ ግቡ የሚሉ መልእክቶችን ኢትዮጵያዊ የሥነ ጥበብ ሰዎች በሳውዲ ለሚኖሩ ወገኖቻቸው እያስተላለፉ ነው። የሳውዲ መንግስት በሀገሩ ያለ ህጋዊ የመኖሪያና የስራ ፈቃድ የሚኖሩ ሰዎች ወደ የመጡበት እንዲመለሱ ያስቀመጠው የዘጠና ቀን የጊዜ ገደብ ሊጠናቀቅ የቀሩት ከሀያ ቀናት ያነሱ ናቸው። የኢትዮጵያ ኤምባሲና የማህበረሰብ ተቋማትም ለኢትዮጵያውያኑ መረጃ ለማድረስ ስብሰባዎችን በማሰናዳት ዘመቻዎችን በማስተባበርና የምዝገባ ጣቢያዎችን በማስፋፋት በሰፊው እየሰሩ ነው።
ያለውን ተካፍሎ የሚያቃምስ አባት፣
ካፏ ነጥቅ ላይ የምታጎርስ እናት፣ ወንድም ጋሼ ሲል የመከታ አንደበቱ የሚያኮራ
እታለም ስትል ካፏ ማር ጠብ የሚል ወዳጅ ዘመድ እያለ ታዲያ ምን ነው በባዕድ መሬት
አቶ ፈይሰል አሊ በኢትዮጵያ ኤምባሲ የዲያስፖራና የቆንስላ ጉዳዮች ኃላፊ አስቀድሞ የተሰሩ ስራዎችንና አሁን ያሉ ሁኔታዎችን እንዲህ አብራራሉ።
ያው የሳውዲ መንግስት ምን ያሰበ እንደሆነ ገና መረጃ እንደሰማን ለሃይማኖት አባቶች ለተለያዩ የልማት ማህበራት የኮሚኒቲ ማህበራት አመራሮች ለሴቶች እና ለወጣቶች ማህበራት አመራሮች እንዲሁም ለሀገር ሽማግሌዎች እና ለሃይማኖት አባቶች በደንብ አድርገን ገልጸናል። መንግስታችንም ስለዚህ ጉዳይ በቂ መረጃ እንዲያገኝ አድርገናል። ያን ካደረግን በኋላ የእኛን ማህበረሰብ በተሰጠው ጊዜ ገደብ ውስጥ በአስቸኳይ ቀደም ብሎ የሚያስፈልገውን መሰረት አሟልቶ ወደ ሀገር ቤት እንዲሄድ ተከታታይ የትምህርትና የቅስቀሳና የማሳመን ስራዎች እሱ ብቻ ሳይሆን ዜጎቻችን በስፊው የሳውዲ ግዛት በተለያዩ አካባቢዎች ስለሚኖሩ ከሪያድ እና ከጅዳ ውጭ በሌሎች ሰባት አካባቢዎች በአጠቃላይ ወደ 9 የአገልግሎት መስጫ ማዕከላትን በመክፈት የዲፕሎማቶችን በመመደብ ከሀገር ቤትም ተጨማሪ የሰው ኃይልም አስመጥተን ሰፊ ስራ እየሰራን ያለ ነው።
በሪያድ የሚገኘው ኤምባሲ ከኢትዮጵያውያን ማህበርና ከሃይማኖት መሪዎች ጋር በመሆን የምዝገባ ጣቢያዎችን ቢያስፋፋም ሰልፉ ረጅምና ሂደቱ ደግሞ መስተጓጎል ያለበት ነው የሚሉ በርካቶች ናቸው። በተለይ በገጠራማ አካባቢዎች በግብርናና በከብት እርባታና ጥበቃ ስራ ላይ ተሰማርተው የሚኖሩ ኢትዮጵያውያን ካሉበት ቦታ ርቀትና ከቴክኖሎጂና የመገናኛ ብዙሃን አለመገልገል የተነሳ ጉዳዩን እንደ አሉባልታ የተመለከቱት እንደሆነ ይገልጻሉ። በተጨማሪም የረመዳንን ጾም ሳይጨርሱ መንገድ የመግባት ሐሳብ እንደሌላቸው ይናገራሉ። ሙዘልስ ከሚባል ገጠራማ አካባቢ ስሙ እንዳይጠቀስ የጠየቀ ኢትዮጵያዊ እንዲህ ይላል።
ህዝቡም እህቶቻችንም ወንድሞቻችንም ትንሹም ትልቁም ረመዳንን ሰርተን እንገባለን ነው የምንለው። ከረመዳን ወዲህ ደግሞ ቀኒቱ ልታበቃ ነው።
ከሙዘልስ አካባቢ ከወልዲያ እንደመጣች የምትናገረው ሁሌና ከላይ የሰማነው አስተያየት ሰጪ በአንድ ላይ በኢትዮጵያ መንግስት ተመላሾችን መልሶ ለማቋቋም ከዚህ ቀደም የተሰሩ ስራዎችንና አሁን የሚሰጡ ተስፋዎችን አስመልክቶ እንዲህ ብለዋል።
ባለፈው ስንወጣ አገር ይህን ለቀን ስንሄድ በአንድ ተጎጀሉና መቋቋሚያ እንሰጣችኋለን፣ ማጤሻ እንሰጣችኋለን፣ የቤት መስሪያ ምናምን ስንባል የዚያን ጊዜ ግን ይሻላል ለመለው 900 ሰጥተዋል። ያለውም 900 ላይ ጨምሮ
ዳብጃችን መንገድተረን ካሁን በሽ ወጥተን ማለው ልክ እንደዛ እንደሆነ ሆ ጥያቄ።
ሳውዲ አረቢያ ህጋዊ የመኖሪያና የስራ ፈቃድ የሌላቸውን ኢትዮጵያውያን ወደ ሀገራቸው ለመመለስ ባሳለፍነው ሳምንት የኢትዮጵያ አየር መንገድ ከግንቦት 24 ቀን ጀምሮ ከዚህ ቀደም ከነበረው ሳምንታዊ 21 በረራ ወደ 52 የበረራ ቁጥሩን ማሳደጉን አስታውቋል። በሪያድ የሚገኘው የኢትዮጵያ ኤምባሲ የዲያስፖራና የቆንስላ ጉዳዮች ኃላፊ አቶ ፈይሰል ሳሊ የሳውዲ መንግስት በጊዜ ገደቡ ለማይወጡ ዜጎች ጥብቅ ቅጣት እንደሚጠብቃቸው ማስታወቁን ይናገራሉ።
በቸልተኝነት የቆየ የውጭ ዜጋ ካለ በተቀመጠው የገንዘብና የእስራት ቅጣት መሰረት ባለው የፍትህ ስርዓት እየተያዙ ለፍርድ እንደሚደረጉ ነግረውናል። ከዛ ውጪ ህጋዊነትን ሳይላበሱ በየትኛውም የስራና የተለያዩ አገልግሎቶች የመኖሪያ ቤትን ተከራይቶ ወይም ደግሞ ተጠግቶ መኖርን ጭምር የማይችሉበት ሁኔታ ሊከሰት እንደሚችል፣ ይሄ ከሆነ ደግሞ እነዚህ የሚመለከታቸው ዜጎች ለከፍተኛ ችግር እንደሚጋለጡ፣ ይሄ ከመሆኑ በፊት ግን ሰፊ ቅስቀሳና የማሳመንና ወደ ሀገር የመለስ ስራዎችን መስራት እንዳለብን ነግረውናል። እኛም በተነገረን መሰረት እየሄድን ነው ያለ።
እታለም ስትል ካፏ ማር ጠብ የሚል ወዳጅ ዘመድ እያለ ታዲያ ምን ነው በባዕድ መሬት ያውም ሙጡልኝ ሲባል አንያችሁ ተብሎ ሲታወጅ ምን ነው ታባ ምን ነው ወንድም ጋሼ
ኑ ወገኖቻችን እጃችንን ዘርግተን እንቀበላችሁ
ግቡ ግቢ በሚል የሚሰሙ የቅስቀሳ ማስታወቂያዎችን አስመልክቶ አንዳንድ አስተያየቶች እየተሰሙ ነው። በማህበራዊ ድረገጽ ለሚደረጉ ዘመቻዎች በፌስቡክ ከተሰጡ ምላሾች እናስማችሁ።
ለነዚህ ኢትዮጵያ ውስጥ ኑ ግቡ ምናምን ይያሉ ለሚደሰኩሩብን አርቲስቶች ማለት ነው እኛ የህዝብ ነን ይያላችሁ ሙድ ይያዛችሁብን ጭራሽኛም ላይ ድራማ ተሰሩ ጀመረ። ቆይ እንዴት ነው እስቲ የተዘጋጀ ነገር አለ ሲቀጥል ደሙ ማለት ነው። እናንተ ቆይ ዛሬ የተነሳችሁት ሁለት ወር ከአስር ቀን አለፈው እንግዲህ የት ነበራችሁ ያኔ? በሉ አልተባላችሁማ። እናንተ በሉ ስትባሉ እንደፈለጋችሁ እኛን እንደ ከብት ምትነዱን ይመስላችኋል? እያንዳንዳችን አረብ ሀገር ሰርተን ለቤተሰቦቻችን ያደረግናትን ነገር እህት ወንድሞቻችን አስተማርን። ስራ አጡ፣ ያው እየተሰደዱ በየባህሩ እንትን እያሉ ነው። እንደዛው ይኸው ሰው ሀገር ላይ እየተቃጠለ እንደሚየተፋ ቤት ብናሰራላችሁ ቤቱ የእናንተ አይደለም የመንግስት ነው ተብለው እየለቀቁ ነው። ያን የት ነበራችሁ? እናንተ እኮ ትልልቅ ሰዎች ናችሁ፣ ልጆች አላችሁ፣ እንዴት ነው ማታስቡት? እነዚህ እህቶች ወንድሞች እስከዛሬ ድረስ የሚደርስብን ነገር ታውቃላችሁ።
ኢትዮጵያ እኮ ለኢትዮጵያውያን የተፈጠረች ሀገር ነች። እየጠበቅናችሁ ነው።
እንኳን ውጡልኝ ተብላችሁ ድሮ የሚቆጨን ነበር።
በሳውዲ የሚኖሩ ኢትዮጵያውያንን በተለይ በገጠራማ አካባቢ ያሉ ከኤምባሲ የሚሰጠን መረጃ አስመልክቶ ላነሳናቸው ጥያቄዎች ሲመልሱ
እና ደግሞ ዛርቀን ነው የምንኖረው። ቢያንስ የ500-600 ብር መንገድ ነው ወጥተን ያለነው ገጠር በረሃ ማለት ነው። ያንበዚህ ዛለ ነው የማይመጡልና ነው የማይመጡልንም ለመመዝገብ። እሺ እንዴት ይመጣሉ? አንተ ደግሞ ከተማ ውስጥ ወንጅ ቁጭ ነው
ያሉትን እህት ወንድሞቻችን ጋር እየተመካከረናል። ልንሄድ ስንል ሮመዳን መጨረሻ ላይ ከተባለ እስከ ሮመዳን ባለቀ በአምስተኛ ቀኗ ራስ ውሃ ወሰዱና አዲስ አበባ ነን። አሁንም ያሉ ጓደኞች እኔ ጋር እንደኔ በበረሃ ግመል የሚጠብቁ እየሰሙ ነው እኔ ጋር አሉ።
አሁን ደግሞ ብዙ ነገር የሚናገሩት ነገር አለ። ካልወጣችሁ ስራ ተገጥሟቸዋል፣ የገንዘብ ቅጣት ብሎ ሲወስኑ ያለውን ስሺ ይክፈል። የሌሉ ባህርተኛ የሚመጣው ሰው እየመጣ ነው። ሰው በሶማሊያ አሁን እየመጣ ነው የሚመጣ ሰው አለ። ስለዚህ ያነ ሰው ብያዝ ምንድን ነው የሚደረግ? ይህ ውሳኔ ምን አይነት ውሳኔ ነው? እንዴት ብሎ መወዳደር የሚገባ?
መስታወት እናመሰግናለን። የሳውዲ አረቢያ የ90 ቀናት የእፎይታ ጊዜ ሊጠናቀቅ የቀረው 20 ቀን ያነሰ ነው። በመጨረሻዎቹ ቀናት በርካታ ኢትዮጵያውያን የጉዞ ሰነድ ወደሚቀበሉባቸው 9 ጣቢያዎች ይመጣሉ በሚል በተስፋ ይጠበቀ ነው።
የአማርኛ ፕሮግራም አበቃ። የትግርኛ ስርጭት ይቀጥላል። ደህና ደሩ።